ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ።
በምሽቱ ዝግጅት ጠቅላይ ሚኒስትር አብይ አህመድ አምቦ ከተማ ተጉዘው በስቴዲየም ለተሰባሰበው የከተማዋ ኗሪ በትናንትናው ዕለት ያደረጉት ንግግር ላይ የትናንቱን ቁርሾና ጠባሳ በመተው ጠንካራ የአንድነት ማዕቀፍ እንዲገነባ ጠይቀዋል።
በስልት ታግዘን ባደረግነው ትግል በአሸናፊነት ለመውጣት ችለናል። የድላችን ምስጢር ደግሞ ያለፈውን ታሪክ ወደ ኋላ በመቁጠር ሳይሆን ወደፊት አሻግረን በማየት አንድ ላይ ሆነን ለለውጥ በመስራታችን ነው።
አዲሱ ጠቅላይ ሚኒስትር ኤርትራን በተመለከተ በቃለ መሐላ ስነ ስርዓታቸው ላይ በተናገሩት ዙሪያ ያስመራን ምላሽ ይዘናል። በቅድሚያ በድንበር ኮሚሽኑ የተሰጠው ውሳኔ ተግባር ላይ እንዲውል ነው በኤርትራ የውጭ ጉዳይ ሚኒስትር የጽህፈት ቤት ኃላፊ አቶ ጸሐይ ፋሲል ለቪኦኤ ያስታወቁት።
ከመዛገረ ዝኾነ ይኹን ጨለ ዘረባና ጎን ተገዲፍ ሰላምን ለማሳወ ህብየትና ይዞባ ክንሰርፍ ይፈፈይ
ከማንምና ከምንም በፊት ወሬዎችን ወደ ጎን ትተን ለአካባቢው ሰላምና ልማት ውሳኔው ተግባራዊ እንዲሆንና በኤርትራ ላይ የተጣለው ማዕቀብ መነሳት ሌላ አማራጭ የሌለው ጉዳይ እንደሆነ አስመረውበታል።
ተከታዩ ዘገባችን ደግሞ ሰማያዊው ገጽን ይመለከታል። የፌስቡክ መስራችና ባለቤት ማርክ ዙከርበርግ ዋሽንግተን ዲሲ ተገኝቶ በዩናይትድ ስቴትስ የህግ አውጪዎች ለቀረቡ ጠንካራ ምላሾች ትናንትና ከትናንት ወዲያ ምላሽ ሰጥቷል።
That was a big mistake. And it was my mistake. And I'm sorry. I started Facebook.
ትልቅ ስህተት ነው። የኔ ስህተት ነው። እናም በጣም አዝናለሁ። ፌስቡክን እኔ ነኝ የጀመርኩት፣ ድርጅቱንም የምመራው።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አሜሪካ ለአፍሪካ ሀገር ያላትን ቁርጠኝነት ለማሳየት በአራት የአፍሪካ ሀገሮች የአንድ ሳምንት ጉብኝት ሲያደርጉ የቆዩት የሁለቱም ፓርቲዎች ሴናተሮች ወደ ዋሽንግተን ተመልሰዋል። አራቱ ዴሞክራቶችና አንድ ሪፐብሊካን ሴናተር ያሉበት አሜሪካዊ የልዑካን ቡድን በቡርኪና ፋሶ፣ በኒጀር፣ በደቡብ አፍሪካና በዚምባብዌ ጉብኝቱ ወቅት ከፖለቲካ፣ ከሃይማኖት፣ ከንግድና ወታደራዊ መሪዎች ጋር ሲወያይ ቆይቷል። ዴሞክራቱ የዴላወር ሴናተር ክሪስ ኩንስ ለጋዜጠኞች ሲናገሩ የጉብኝታችን ዓላማ በአሜሪካና በአፍሪካ መካከል ያለውን ግንኙነት ማጠናከር የሚኖረውን ጠቀሜታ ለማጉላት ነው ብለዋል። በሁሉም ሀገሮች ሞቅ ያለ አቀባበል እንደተደረገላቸውና ጉዟቸው ስኬታማ መሆኑን ነው ያስረዱት።
ከዓለም አቀፉ ኬሚካላዊ ጦር መሳሪያ ተቆጣጣሪ መስሪያ ቤት ጋር ግንኙነት ያላቸው አራት ላብራቶሪዎች የቀድሞ የሩሲያ ሰላይና ሴት ልጃቸው ባለፈው ወር የተገደሉት በመርዝ ነው የሚለውን የብሪታንያ ድምዳሜ ትክክለኛነት አረጋገጡ። እነዚህ ማረጋገጫዎች ዛሬ ይፋ የተደረጉት ኬሚካላዊ የጦር መሳሪያዎችን የሚቆጣጠረው ዓለም አቀፉ ድርጅት ሪፖርት ላይ ነው። የቀድሞ የሩሲያ ሰላይ ሰርጅ ስኪርፓልና ሴት ልጃቸው ዩሊያ የተመረዙት ለወታደራዊ ተግባር እንዲሁም የቀድሞ ሶቪየት ህብረት በ1970ዎቹና 80ዎቹ ዓመታት ተጠቀምባቸው በነበረ ኬሚካላዊ መርዝ ተጠቅተው ነው ሲሉ የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ተናግረዋል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሶሪያ ተፈጸመ የተባለውን ኬሚካላዊ የጦር መሳሪያ ጥቃት አስመልክቶ በዛሬው የትዊተር መልእክታቸው ጥቅስ ዩናይትድ ስቴትስ በሶሪያ ላይ ጥቃት የምትከፍትበትን ቀን ፈጽሟል ተናገርኩም ብለዋል። ጥቃቱ ፈጥኖም ዘግይቶም ሊካሄድ ይችላል ይላል የትዊተር መልእክታቸው።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያቀረቧቸው የሲአይኤው ዳይሬክተር ማይክ ፖምፒዮ ዛሬ በሴኔቱ የውጭ ግንኙነት ኮሚቴ ፊት ቀርበው ቃላቸውን ሲሰጡ ጦርነት አፍቃሪ ተብሎ የሚቀርብብኝን ክስ መሰረተ ቢስ ነው ብለዋል።
በስተመጨረሻ ታሊባን ዛሬ ማለዳ በደቡብ ምስራቃዊቱ የጋዝኒ ክፍለ ሀገር ባደረሰው ጥቃት አንድ የአውራጃ ዋና አስተዳዳሪና 7 ፖሊሶችን ገድሏል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ አምቦ ተጉዘው በስቴዲየም ለተሰባሰበው የከተማው ኗሪ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የትናንቱን ቁርሾና ጠባሳን በመተው ጠንካራ የአንድነት ማዕቀፍ እንዲገነባ ጠይቀዋል። ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ ከጅጅጋ ቀጥሎ ሁለተኛ በሆነው የአምቦ ጉብኝታቸው ምክትላቸው አቶ ደመቀ መኮንን፣ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳና ሌሎች የፌዴራል ባለስልጣናት አብረዋቸው የተጓዙ ሲሆን በቀረቡት ንግግሮች ቄሮች ማለትም ወጣቶች ተመስግነዋል። ጽዮን ግርማ ዝርዝሩን ይዛለች።
ከአዲስ አበባ በስተምዕራብ 126 ኪሎ ሜትር ርቀት ላይ ወደምትገኘው ባለፉት 3 አመታት ብዙ ሰዎች የተገደሉባት አምቦ ከተማ የገቡት ጠቅላይ ሚኒስትር አብይ አህመድ ለንግግር ወደ መድረኩ ሲወጡ የሞቃ አቀባበል ነበር የተቀበላቸው። ከፍተኛ ባለስልጣናትን፣ አባገዳዎችን፣ የሃይማኖት አባቶችን ካመሰገኑም በኋላ የሁላችንም ጋሻ የሆናችሁ ቄሮች ሲሉ በኦሮሞ የተቃውሞ እንቅስቃሴ ወቅት ጉልህ ድርሻ የነበራቸውን ወጣቶች አመስግነዋል። የዶክተር አብይ አብዛኛው የንግግር ክፍል ከህዝቡ ጋራ አብሮ መስራትን የሚጠይቅ ነበር።
በስልት ታግዘን ባደረግነው ትግል በአሸናፊነት ለመውጣት ችለናል። የድላችን ምስጢር ደግሞ ያለፈውን ታሪክ ወደ ኋላ በመቁጠር ሳይሆን ወደፊት አሻግረን በማየት አንድ ላይ ሆነን ለለውጥ በመስራታችን ነው። ይሁን እንጂ ይሄ ድላችን ውጤታማ ሊሆን የሚችለው የተሰጠንን ኃላፊነት አብረን ሆነን ልንሰራ ከቻልን ብቻ ነው።
ጠቅላይ ሚኒስትር አብይ አያይዘው በተገኘው ድል ብዙም ሳንኩራራ ለመጪው ጊዜ አዲስ ታሪክ ለመስራት የማይነቃነቅና የማይፈራርስ ድልድይ በመገንባት የሀገራችንን ህዝቦች አጠናክረን መጓዝ አለብን ብለዋል። የኢትዮጵያን ህዝቦች ሁሉን አቀፍ ወደ ሆነ የፍቅር ምዕራፍ ለማሸጋገር ወደ ስራ መገባት እንዳለበትም በንግግራቸው ተቀሰዋል። ወጣቶችንና የሴቶችን ጉዳይ ጨምሮ ያልተመለሱ ብዙ ጥያቄዎች እንዳሉ የተናገሩት ጠቅላይ ሚኒስትሩ የሥራ አጥነትን ለመቅረፍ የሚኖረው ትግል ቀላል እንዳልሆነም ጠቁመዋል። ችግሮች ተነቅሰው የመፍትሄ አቅጣጫዎችም ተለይተው መቀመጣቸውን ጠቅሰው ቃል የተገባውን ተግባራዊ ለማድረግ ሁሉንም ወደ ሥራ ለመተግበር ትብብርና አንድነት እጅግ አስፈላጊ መሆኑንም አስገንዝበዋል።
የትላንት ታሪክ መነሻ እንጂ ለዛሬ ትርፍ ሆኖ ሊያገለግል አይችልም። የትናንቱን የታሪክ ጠባሳ ከመነካካት ወጥተን ለወደፊቱ የጠንካራ አንድነት ማዕቀፍ መመስረት አለብን።
የሰብአዊ መብት አጠባበቅን በተመለከተ በንግግራቸው ላይ አካተውም ነበር።
የሰብአዊ መብት አጠባበቅን ለማረጋገጥ አስፈላጊ በሆኑ ጉዳዮች ላይ በጋራ በመስራት የሚገጥሙንን መሰናክሎች ሁሉ አንድ ላይ ሆነን አብረን እያረምን መሄድ ይኖርብናል።
የአምቦ ዝግጅት ላይ ከጠቅላይ ሚኒስትሩ ጋር አብረው ከተጓዙት መካከል ምክትል ጠቅላይ ሚኒስትር ደመቀ መኮንንም ኢትዮጵያ በአዲስ ምዕራፍ ላይ ናት ብለዋል።
በዚህ የጀመርነው ለውጥ አለ፣ የሚያኮራ መንገድ አለ። ያንን ከህዝቡ ጋር በመሆን ለውጡን ለማስቀጠል ጉዞ ጀምረናል። ለውጥ መጀመር ራሱ አንድ እርምጃ ነው። ለውጥን በተሟላ ሁኔታ ለማስቀጠል ደግሞ ሌላ ተደማሪ ጥረት የሚጠይቅ ነው። የጥረቱ ትልልቁ ባለቤቶች እናንተ ወጣቶች ቀሮ የዳሩዋን ጆራት አባቶች ያንገር ሻግሎች አባገዳዎች ሙዋንና ሁሉም ባለቤቶች ናቸው። ሁሉም ያለው ለነው ታዳሪው ድርሻው መወጣት ወቃዊና ታሪካዊ ጊዜ ነው። እሉን ለማድረግ ሰላማችንን እንጠብቅ፣ ዴሞክራሲያችንን እናድርግ፣ ልማታችንን እናፋጥን። በዚህ ጉዞ ሁላችንም የምንፈራባትን የበለጸገች ጠንካራ ሀገር ለመገንባት እንመራለን። ለዚህ ጊዜው ነው፣ መጪው ጊዜም ብሩህ ነው። አሁን ወዲያ ገረመማ
የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳም ከኦሮሞ ርቆ የቆየው 4 ኪሎ ቤተ መንግስት ዛሬ በኦሮሞ ህዝብ ትግልና የሀገራችን ብሔር ብሔረሰቦች ባደረጉት ተጋድሎ እጃችን ገብቶ ይገኛል ሲሉ ተናግረዋል። ብሔር ብሔረሰቦችና የኢትዮጵያ ህዝቦች የሰጧቸው አደራና ኃላፊነት እጅግ ከባድ፣ ቀንና ሌሊት እንቅልፍ የሚነሳ መሆኑን መገንዘብ አስፈላጊ ነው ብለዋል። በአንድ በኩል በእኩልነት ተጠቃሚነትን ማረጋገጥ፣ በሌላ በኩል ደግሞ የኢኮኖሚ እድገትን በማምጣት የህዝቦቻችንን ህይወት የመለወጥ ትልቅ የቤት ስራ ከፊታችን ተደቅኖ ይገኛል ብለዋል። አያይዘው በአሁን ወቅት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰላም ወርዷል፣ ህብረተሰቡ ፊቱን ወደ መደበኛ ስራው መልሷል፣ የተፎካካሪ ፖለቲካ ፓርቲዎች እንኳን ሳይቀሩ ተስፋቸው ድርጅታቸው ላይ እንደሆነ እየተናገሩ ነው ብለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በተመለከተ በዝግጅቱ ላይ የተገኘችና ስሟን መግለጽ ያልፈለገች አንዲት የአምቦ ከተማ ነዋሪ በስልክ አስተያየቷን ጠይቂያት ነበር።
አገራችን መርጦ ከአምቦን ማለት አምቦን መርጦ አምቦንን መጀመሪያ ከሁሉም በላይ ሰጥቶ መምጣቱ ራሱ ትልቅ እንደ ትልቅ ነገር ነው እኛ ያሰብነው። አሁን ደግሞ በዚህ ሰዓት በዚህ ወቅት እኛ ስንቶች የሞቱብን ስንቶች ወጣቶች አሉን። እሱንም ደግሞ እንደ ብርታት እንደምሰጥ ነው እኛ ያሰብነው ማለት ነው። ብዙ ነገር ሆነናል እዚህ አምቦ ውስጥ። አምቦ ደግሞ የታሪክ ሀገር እንደሆነች ነው እሱም እየገለጸልን።
የሰው ስሜት ምን ይመስል ነበረ?
በጣም ደስተኞች ነበሩ። በቃ በጣም 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 ደስታው ከሁሉም ላይ ደስታ ነው የምታዩ። ሁሉ ነገር ሁሉም ሰው እዛ ያለው ሁሉ በደስታ የተሞላ ሰው ነው እዛ የነበረው። ብሔር ብሔረሰቡን ጭምር ማለት ነው። ብሔር ብሔረሰቡን ሙሉ ሁሉም የሀገሩ ሁሉ ብሔር ብሔረሰብ ጨምሮ ሁሉም ደስተኛ ነበር። እሱንም ሁሉንም አስደስቶ ነው በቃ ሁሉንም አስደስቶ ነው ንግግሩም ያደረገው። በጣም ደስ ብሎናል።
በጣም አመሰግናለሁ እግዚአብሔር ይስጥልን ለሰጠሽን ማብራሪያ።
እኔም አመሰግናለሁ ደውላችሁ ስለጠየቃችሁ በጣም አመሰግናለሁ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። የኤርትራ መንግስት ሰሞኑን የተባበሩት መንግስታት ድርጅት የድንበር ኮሚሽን የሰጠው ውሳኔ ተግባር ላይ እንዲውል የሚጠይቅ መግለጫ አውጥቷል። ውሳኔው ከተሰጠ ነገ 16 ዓመቱን ይደፍናል። ይህን አስመልክቶ በኤርትራ የውጭ ጉዳይ ሚኒስትር የጽህፈት ቤት ኃላፊ አቶ ጸሐየ ፋሲል ለቪኦኤ ማብራሪያ ሰጥተዋል። ብርሃኔ በርሄ ስርስሩ ልኮልናል።
በኤርትራ የውጭ ጉዳይ ሚኒስቴር የሚኒስትሩ ጽህፈት ቤት አቶ ጸሐየ ፋሲል ለቪኦኤ በሰጡት ማብራሪያ እንደ አውሮፓውያን አቆጣጠር ከግንቦት 1998 እስከ ሰኔ 2000 እንደ አውሮፓውያን አቆጣጠር የተነሳውን የድንበር ግጭት ለማቆም በሰኔና በታህሳስ 2000 ዓ.ም በአልጀርስ ሁለት ስምምነቶች ተፈርመው ነበር። በስምምነቱ ላይም የተባበሩት መንግስታት ዋና ጸሐፊ የነበሩት ሚስተር ኮፊ አናን፣ የአፍሪካ አንድነት ድርጅት ዋና ጸሐፊ ሳልም አህመድ ሳልም፣ የአሜሪካ የውጭ ጉዳይ ጸሐፊ ማድሊን ኦልብራይት፣ የአልጀሪያው ፕሬዝዳንት አብዱል አዚዝ ቡተፈሊቃና የአውሮፓ ህብረት ተወካይ ሚስተር ሪኖ ሰሪ የአይን እማኝና ዋስ በመሆን ተገኝተው ፌርማቸውን አኑረው እንደነበሩ ከገለጡ በኋላ በሚያዝያ 13/2002 ዓ.ም እንደ አውሮፓውያን አቆጣጠር የተቋቋመው የድንበር ኮሚሽን የመጨረሻና አሳሪ ውሳኔውን እንደሰጠና ውሳኔው ከተሰጠ 16 ዓመታትን ቢያስቆጥርም የወያኔ ስርዓት በአሜሪካ መንግስት አይዞህ ባይነት አህጉራዊ ህግን ረግጦ ውሳኔውን እንደተላለፈና የድንበር ኮሚሽኑ ውሳኔውን ጨርሶ እንዳስረከበ ገልጠዋል።
ስለዚህ አበሚያዚያ ተፈርሰለፈ ክልፈሽህ ሳይመወዳታን ቀያድን ብይን ሲቡ እዚ ኮሚሽን እዚ ድማ 16
የኤርትራና የኢትዮጵያን የድንበር ግጭት ለመፍታት የቆመው የድንበር ኮሚሽን እንደ አውሮፓውያን አቆጣጠር በሚያዚያ 13 2002 የመጨረሻና አሳሪ ውሳኔውን ሰጥቷል። ውሳኔው ከተሰጠ ደግሞ 16 ዓመታትን አስቆጥሯል። የወያኔ ስርዓት ግን በአሜሪካ መንግስት አይዞ ባይነት አህጉራዊ ህግን ረግጦ ውሳኔውን በመቃወሙ የድንበሩ ኮሚሽን በቨርቹዋል ዲማርኬሽን በካርታ ላይ ምልክቶችን አመልክቶ ውሳኔው አሳሪ መሆኑን በማሳወቅ እጁን ለኤርትራ ለኢትዮጵያና ለተባበሩት መንግስታት አስረክቦ እንደ አውሮፓውያን አቆጣጠር በ2007 ዓ ም ስራውን ጨርሷል። አቶ ፀሐይ ፋሲል በመቀጠል የዚህን ሁሉ አመታት የተከሰሩ እድሎች ተጠያቂዎችና ኃላፊነቱን የሚወስዱት የወያኔ መንግስትና በዛ ወቅት የነበረው የአሜሪካ አስተዳደር እንደሆኑ ከተናገሩ በኋላ ይህን ሁሉ ህገወጥ ስራ ለመሸፋፈን በኤርትራ ላይ ማዕቀብ ስለተጣለባት መግለጫው ያለፉትን 16 አመታት የታዩትን ተሞክሮች ለማስተዋወስና ማህበረሰብ ዓለምና የተባበሩት መንግስታት ግዴታቸውን እንዲወጡ ለማሳሰብ እንደሆነ አስረድተዋል። ከዛም በመቀጠል በዚህም አለበዛ ለቀጠናችንና አካባቢያችን ሰላምና ልማት የኮሚሽኑ ውሳኔ ተግባር ላይ እንዲውልና በኤርትራ የተጣለው ማዕቀብ መነሳት አንድና ብቸኛ አማራጭ እንደሆነም አስመረውበታል።
ስለዚህ ሆነ በዚህ ይልካ በዚህ ለሰላምን ለማታው ክብየትን ላይ ዞባዚ ተጎብቱ ዘለሉ ሙላው መሬት ኤርትራ ሐራቆጽን አለ ኤርትራ ተሳይኑ ዘለሉ ዘይ ህጋውን ዘይ መኩነን ገዳ ከልግስ አማራጭ ዘይ ብሉ።
በዚህም አልበዛ ለቀጠናችን ሰላምና ልማት ኢትዮጵያ በወራሪነት ያዘችውን መሬት እንድትለቅና በኤርትራ ላይ የተጣለው ምክንያታውና ኃላፊነታውነት የጎደለው ማዕቀብ እንዲነሳ አንደኛና ሌላ አማራጭ የሌለው ነው። ስለዚህ ሌሎች የጎን ወሬዎችን ትተን ሌላ ምንም አማራጭ የሌለው ህጋዊና ፍትሃዊ እምንላቸው እነዚህ ሁለት ጉዳዮች በተግባር እንዲውሉ ነው። አቶ ፀሐይ ፋሲል የድንበሩ ኮሚሽን ውሳኔ ተፈጻሚነት እንዳይኖረው እንቅፋት የሆኑትን ነገሮች ሲጠቅሱ የተባበሩት መንግስታት ድርጅት የሚከተለው ድር መለኪያ አቋሞችና ስርዓትን የሚያባብሉት አይዞባዮች እንደሆኑ ጠቅሰዋል። ባለፉት አመታት የተለያዩ ኢትዮጵያ መሪዎች በኤርትራና በኢትዮጵያ መካከል ያለውን ጉዳይ በውይይት ለመፍታት እንደሚፈልጉ ሲገልጡ ቆይተዋል። በዚህ በቅርብ ቀን የተመረጡት አዲሱ የኢትዮጵያ ጠቅላይ ሚኒስትርም ተመሳሳይ ሐሳብ አቅርበዋል። በዚህ ጉዳይ ላይ የኤርትራ አቋምና አስተያየት ምንድነው ለሚል ጥያቄ አቶ ፀሐይ ፋሲል ሲመልሱ በሁለቱ ሀገራት መካከል አለመስማማት ስለተፈጠረ ነው የድንበር ኮሚሽኑ የተቋቋመውና አሳሪና የመጨረሻ ውሳኔ ለማግኘት የታገልንበትና የሰራንበት። በመሆኑም ከማንምና ከምንም በፊት ወሬዎችን ወደ ጎን ትተን ለአካባቢው ሰላምና ልማት ውሳኔው ተግባራዊ እንዲሆንና በኤርትራ ላይ የተጣለው ማዕቀብ መነሳት ሌላ አማራጭ የሌለው ጉዳይ እንደሆነ አስመረውበታል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
Oh,
መቸገር ነው መናገር
ግጥም በተበተረ
ነገር ዲጄ ፋሶ ነው የመረጠልን ዜማውን። አሁን ወደዚህ ወደ ዋሽንግተን ዲሲ በተለይ ካፒታል ሂል የህዝብ ተወካዮች በተገኙበት የፌስቡክ መስራችና ባለቤት ማርክ ዙከርበርግ የዩናይትድ ስቴትስ የህግ አውጪዎች ላቀረቡት ጠንካራ ጥያቄዎች መልስ ሲሰጥ ነው የቆየው። ትናንት ከትናንት ወዲያ ግዙፉ የመገናኛ ብዙሃን ገጽ ፌስቡክ ከፕሬዚዳንት ትራምፕ ምርጫ ውስጥ እጁን ባስገባው ካምብሪጅ አናሊቲካ በተሰኘ የብሪቲሽ ተቋም አማካይነት ከ87 ሚሊዮን በላይ የሚሆኑ ዓለም አቀፍ ተጠቃሚዎች የግል መረጃዎች ያላግባብ ተወስዷል በሚል ዋነኛ ምክንያትና ሌሎችም ተጨማሪ ምክንያቶች ነው ፌስቡክ በመርመራ ላይ የሚገኘው። የአሜሪካ ድምጽ ባልደረባችን ካትሪን ጊብሰን እንደዚሁም ደግሞ ጄሶሙን ኦኒ ያጠናቀሩትን ዘገባ መስታወት አራጋው ታቀርባለች።
የፌስቡክ ባለቤትና መስራች ለቀረበለት ጠንካራ ጥያቄዎች ምላሽ በሚሰጥበት የተወካዮች ምክር ቤት ደጃፍ ላይ ፌስቡክ ባስቸኳይ ይጣራልን የሚሉ ሰላማዊ ሰልፍ የወጡ ሰዎች ድምጽ ይስተጋባ ነበር። በተወካዮች ምክር ቤት ውስጥ ደግሞ የፌስቡክ መስራችና ባለቤት ለሁለት ቀናት በጥያቄ ሲዋከብ ነው ያለው።
That was a big mistake. And it was my mistake. And I'm sorry. I started Facebook.
ስለዚህ ነው የኔ ስህተት ነው እናም በጣም አዝናለሁ። ፌስቡክን እኔ ነኝ የጀመርኩት ድርጅቱንም የምመራው ለተፈጠረው ሁሉ ኃላፊነቱንም የምወስደው እኔ ነኝ።
ስህተቱ የፖለቲካ ተቋም የሆነው ካምብሪጅ አናሊቲካ በድረገጹ እንዲጠቀምና በሚሊየን የሚቆጠሩ ዓለም አቀፍ ግለሰቦችን የግል መረጃ ሶስተኛ ወገን እንዳሻው እንዲጠቀም በማድረጉ ነው። ማርክ ሮተንበርግ ከኤሌክትሮኒክ የግል መረጃ ጥበቃ ማዕከል
It's serious for Facebook along multiple dimensions to be sure their stock price took a hit.
ለፌስቡክ በተለያዩ መንገዶች በጣም አሳሳቢ ነው የሚሆነው። የአክሲዮን ዋጋ የወደፊት ጣና የበርካታ ሰዎች የወደፊት የፌስቡክ አካሄድ እያሳሰባቸው ይገኛል። እንደማስበው ግን ፌስቡክ በአሁን አሰራሩ መቀጠሉ አጠያቂ ነው። በዋሽንግተንና በሌሎችም ሀገራት ለውጥ መፈለጉን ወደፊት የምናየው ነው የሚመስለኝ።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከግማሽ በላይ የሚሆኑት አባላት ከተለመደው ውጪ ጥያቄና መልስ ላይ ሲሳተፉ ተስተውሏል። ዲሞክራቱ ሴናተር ሪቻርድ ደርቢን የህግ ምክር ቤት አባል ናቸው።
ትላንት ያደርክበትን ሆቴል ስም ለመናገር ፈቃደኛ ነህ?
No.
ፈቃደኛ አይደለሁም።
If you've messaged anybody this week, would you share with us the names
በዚህ ሳምንት ስልክ መልእክት ላከላቸው ሰዎች ካሉ ስማቸውን ብትነግረን?
Senator, no, I would probably not choose to do that publicly.
Senator, ፈቃደኛ አይደለሁም በአደባባይ ይህን ለማድረግ አልመርጥም።
I think that may be what this is all about. You're right.
የምንነጋገረው ሁሉ ከዚህ ጋር ተመሳሳይ ነው መሰለኝ። ትክክል ነው መረጃን መጠበቅ።
ዙከንበርግ ለውጥ ለማምጣት ቃል ገብቷል።
If we find that someone improperly used data, we're going to ban them from Facebook.
አንድ ሰው ያላግባብ ዳታን ሲጠቀም ካገኘን ሌሎች እንዳይጎዱ ፌስቡክን እንዳይጠቀሙ እናደርጋቸዋለን።
ማህበራዊ ድረገጽ የሚጠቀሙ ሰዎችን አመለካከት ለመልካም ተግባር መለወጥ ቀጣዩ ስራ መሆን ነው ያለበት ብለዋል። ሌላው የምክር ቤት አባል ሊንሲ ግራሃም
The average American has no idea what they're getting in for.
በአማካኝ አሜሪካውያን ለምን እንደሚጠቀሙበት በጥልቀት አያውቁም። ፌስቡክ ላይ መብትና ግዴታ የሚለውን አይታችሁታል? እኔ ጠበቃ ነኝ። ነገር ግን የመጀመሪያውን አረፍተ ነገር እንኳን መረዳት አልቻልኩም።
እንደ ሴኔተር ሃች ጥቂት የምክር ቤት አባላት የፌስቡክ የገንዘብ ማግኛ መንገድ የሰዎችን የግል መረጃዎችን በማጥናት ለነሱ የሚሆን የንግድ ማስታወቂያዎችን በመስራት የተመሰረተ ነው በማለት ያምናሉ።
Nothing in life was free. Everything involves trade-offs.
በነጻ የሚገኝ ያለምንም ገንዘብ ክፍያ የሚገኝ ነገር የለም። ሁሉም ነገር ከንግድ ጋር የተያያዘ ነው።
ዙከርበርግ ከቀረቡላቸው ጠንካራ ጥያቄዎች በመነሳት የግለሰቦችን መረጃ አጠባበቅ በተመለከተና በድረገጽ የሚጠቀሙ የማስታወቂያ አካሄዶች ላይ የአሰራር ጥብቅ ሕግ ማውጣት እንዳለባቸው እንዲረዱ አድርጓቸዋል። የምክር ቤቱ ጥያቄ በሕግ አውጪ ምክር ቤት አባል በዲሞክራቷ ኤሚ ክሎፕቻር ቀጠለ።
Would you support a rule that would require you to
በ72 ሰዓታት ውስጥ ተግባራዊ የሚሆን ህግ ለተጠቃሚዎቻችሁ ለማቅረብ ፈቃደኛ ነህ?
Senator, that makes sense to me.
Kahulat kanat tankarat iyaqoch bohala ye Facebook yewdefit akkahed begilz altekemetam. ከዚ በኋላ የፌስቡክ አሰራር በጥብቅ ህግ ላይ የተመሰረተ እንደሚሆን ገልጸው የምክር ቤቱ ህግ አውጪዎች አነስተኛ የንግድ ተቋማትን ያገናዘበ ህግ እንዲያረቁ የፌስቡክ መስራችና ባለቤት ዙከርበርግ ጠይቀዋል።
ቀጣዩ ዘገባችንም እዛው ካፒታል ሂል የሚያቆየን ይሆናል። ውሳኔ 128 ኢትዮጵያን የተመለከተ የሰባዊ መብት እንደዚሁም የመልካም አስተዳደር ሁኔታዎችን የተመለከተ ውሳኔ በከተናንት ወዲያ በሙሉ ምክር ቤቱ በዩናይትድ ስቴትስ ጸድቋል። ይህንን በተመለከተ በዛ የተሰባሰቡ ኢትዮጵያውያን የሰጡትን አስተያየት እናሰማችሁ።
ስሜ ተሽሬ ዋቆ ነኝ። እኔ የኦሮሞ ማህበረሰብ በሚኒሶታ ኃላፊ ነኝ። የመጣሁትም ከሚኒሶታ ነው። ዛሬ ሃውስ ሪዞሉሽን 128 በሙሉ ድምጽ በዩኤስ ሃውስ ኦፍ ሪፕሬዘንታቲቭ ወይንም የአሜሪካ ምክር ቤት ውስጥ ሙሉ በሙሉ ድምጽ አግኝቶ በማለፉ የተሰማንን ደስታ ለማቅረብ ፈልጋለሁ። ይሄ ደስታ ደግሞ የመላው ህዝብ መላው የኦሮሞ የአማራ የሌላውን ብሔረሰብ ሁሉ የሰራበት በአሜሪካ የሰራበትና በአገር ቤት ያሉ ሰዎች ልጆች በቅርብ ጊዜ ደግሞ የተገደሉ ሰዎች ይሄንን ሁሉ ውጤት ነው እና ይሄንን ደረጃ በማድረሳችን ኢትዮጵያ ወደ የተሻለ አቅጣጫ ለሁሉም ሰው መስራ እንድትሄድ እንመኛለን።
አመሰግናለሁ። እኔ ተክለሻው ባላለሁ ወክዬ መጣሁት። ያማራ ህሉና ኢትዮጵያ እንደነ ድርጅት ነው። እንደ ስብስብ ደግሞ አድማስ የሚባለው ነው። ያማራ ድርጅቶች እና ማህበረሰብ ስብስብ የሚባለውን ጋር ወክዬ ነው የመጣሁት። እኔ ስደክምበት ቆይተናል። እንደ ድርጅትም እንደ ግለሰብም ዘመዶቻችን ረጅም ብትር ባይመቱበት ያስፈራሩበት ይባላል። አፈጻጸሙ ሌላ ችግር ገጥሞ ይችላል። ግን ቢያንስ እንዲህ አምኖ እንግዲህ አሜሪካን የምታወቀ ሀገር ነው። የዓለምን ፖለቲካ የሚቀይሱ ሀገር ነው ያለበት። በእነሱ ቁና ተገንቶ ያስራል ይገላል እና ዜጎቹ ላይ የሰማዩ ድርጊት ይፈጽማልና ይሄ ሊቆም ይገባል ወይ ተወሰነ። ይሄ በራሱ ትልቅ ውሳኔ ነው። ወደ ተግባር እንዴት ይለወጣል? የኛን ጥረት ይጠይቃል። ወደ ተግባር እንዴት ይለወጣል? የዙ አንድ ላይ ይጠይቃል። አትሊስት አንድ አሁን ብትላግንተናል ማስፈራሪያ ዓለም ሊቀበልበት የሚችል እነዚህ ለጋሽ ሀገሮች የምንላቸው አበዳሪ ሀገሮች የምንላቸው ወይም በለው ዛሬ ወጣት መሪዎች ያሉ ሲያጠሩብ የነበሩ ሰዎች ዓለም ሆናቸውን ያሳየነውና ይሄ ለኢትዮጵያ ዛን ተስፋ ነው። መቼም ተስፋ ዓለም ዝም ይኖር በተስፋ ነው። እንደዚያ ነው የማየው።
ስሜ ካሳሁን ተፈራ ይባላል። ይሄ ምን ያረጋል? ይሄ የኛን ችግር ይቀርፋል ማለት አይደለም፣ ግን የገዳዮቻችንን ኃይልና ጉልበት ጠፍሮ ይዛል ብዬ አምናለሁ።
ጌትነት ስሞባላለሁ። ቨርጂኒያ አካባቢ ነው፣ ዋሽንግተን ዲሲ ኤሪያ አካባቢ።
እሺ ጌትነት፣ ዛሬ እዚህ የተገናኘ ነው ውሳኔ ሐሳብ 128 በዩናይትድ ስቴትስ የህግ አውጪው ምክር ቤት በሙሉ ድምጽ ጸድቋል። ይሄንን አስመልክቶ እዚህ ውጪ ተገናኝተናል። ምንድነው ሐሳቤ በዚህ የውሳኔ ሐሳብ ዙሪያ?
እኔ ይሄ ሪዞሉሽን 128 የሚባለው HR 128 እኔ በጣም ጥሩ ነው። ምክንያቱም የዚህ ዋናው አላማ ኢትዮጵያ ውስጥ ያሉ ኢትዮጵያውያን መብታቸው እንዲከበር በህጋዊ መንገድ መንግስት የያዛቸው ሰዎች ካሉ በህግ እንዲጠይቃቸው ከህግ ውጭ የተለያየ ተጽዕኖ ስለሚደረግ እሱን ነገር እንዳያደርግባቸው ለማድረግ የሚያስብ ነው።
እንግዲህ የምሽቱ የጋቢና ዝግጅታችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ #ጋቢናቪኦኤም በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
እኔም መስታወት አራጋው ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በቴክኒኩ ሞክቢል ያበሮ፣ የስርጭት መሐንዲሳችን ደግሞ
ሱሌ ተራዋሌ ነው። እናመሰግናለን ሱሌ። መልካም ምሽት።
መልካም ምሽት።
Tune in, Radio Ni Sagala Americati.